መካከለኛው ምስራቅ የተለያዩ ስራዎችን ሲሰሩ ቆይተው ሀገራቸው ውስጥ መስራት የተሻለ እንደሚሆን በማመን ከተመለሱ በኋላ የዕለት ተዕለት ኑሯቸውን መምራት እንዳቃታቸው የአሜሪካ ድምፅ ያነጋገራቸው ሁለት ከፍልሰት ተመላሾች ተናግረዋል። የምትኖርበት አካባቢ ባለው የጸጥታ ችግር ምክንያት ስሟ መጠቀሱን ያልፈለገችውና አስተያየቷን በስልክ ከሰጠችና እድሜዋ 29 መሆኑን የነገረችን የደቡብ ወሎ ዞን መካነ ሰላም ከተማ ነዋሪ ለሶስተኛ ጊዜ ወደ መካከለኛው ምስራቅ ለመሄድ በዝግጅት ላይ መሆኗን ነግራናለች።
ቤተሰቦቼ ምንም ነገር የላቸውም። እነሱን ለመርዳት አስረኛ ክፍል አቋርጬ ሄድኩኝ። ቤተሰቦቼን ስረዳ ቆይቼ ስመጣ ግን ምንም ነገር የለም። ስሄድም ደግሞ እንደገና በደላላ ነው። ያንን የደላላ ብር ከፍዬ ነው እንደገና ደግሞ ወደዚህ ወደ ቤተሰቦቼ ብር መላክ የጀመርኩት። መልሼ እንደገና ሄድኩኝ። ከዛ ደግሞ ትዳር ተመሰረተ፣ ሁለት ልጆች ወለድኩኝ። ምንም መቋቋም ያስፈልግ እንደገና ሶስተኛ አሁን ለመሄድ ተነስቻለሁ ማለት ነው።
በተመሳሳይ ምክንያት ስሟ እንዲጠቀስ ያልፈለገችው ሰሜን ወሎ ዞን ሀብሮ ወረዳ ነዋሪና 27 ዓመት እንደሆናት የነገረ ችን ወጣት ከዚህ ቀደም በህገ ወጥ መንገድ በደላላ አማካኝነት ወደ መካከለኛው ምስራቅ ሄዳ እንደነበር ገልጻለች። በአስፈሪዎቹ አካላዊና ስነ ልቦናዊ በደል እንደደረሰባት ጠቅሳ 2 ዓመት ከቆየች በኋላ የዛሬ 2 ዓመት ገደማ ወደ ሀገሯ እንደተመለሰችም ትገልጻለች።
ሳውዲ ለ3 ዓመት ነው ያለሁኝ። ያው እዛም በኖርኩበት ጊዜ በህጋዊ መንገድም አልሄድኩም። አሰሪዎችም ደግሞ ደሞዝ በመቀማት በማሰቃየት ብዙ ችግር እንግልት ደርሶብኝ ነበር ወደ ሀገር የተመልሼ የመጣሁት።
የመካነ ሰላም አስተያየት ስጭ ደግሞ በአካባቢያቸው በመከላከያውና በፋኖ ታጣቂዎች መካከል በቀጠለው ግጭት ምክንያት ሰርቶ ለመኖር የሚያስችል ሰላም አለመኖሩን ጠቅሳ ይህም ችግሯን እንዳባባሰው አስታውቃለች።
ምቹ ሁኔታ የለም። በየሄድንበት እንታገታለን፣ ብር እንጠይቃለን። እንደፈለም የመንቀሳቀስ የጸጥታ ሁኔታ በጣም አስቸጋሪ ነው።
ውጭ ሀገር መኖር አስከፊ ነው ያለችው የሀብሮ ወረዳ ኗሪዋ ወጣት ቢያንስ የዕለት ጉርስ አግኝቶ ለማደር እንደገና ለመሄድ አስገዳጅ ያለችው ውሳኔ ላይ መድረሷን ጠቁማለች።
ሀገር ውስጥም ከገባሁኝ በኋላ ያለችኝም ትንሽ ጥሪት ለመስራትም ወደዛ ወደዚህም ለማለትም የሰላሙ ጉዳይ አሳሳቢ ነው። ምንም ተረጋግቶ የመኖር ሁኔታ የለውም። አስቸጋሪ ሆኖብናል ለመኖር። አዛም ሰውማ ሀገርም በዚህም ሀገርም ያው ሆኗል፣ ለውጥ የለውም ለመኖር። ስለዚህ ከእንግልቱም ከምኑም ከሰላሙም ጋር ተያይዞ አሁንም ተመልሼ ለመሄድ ፕሮሰስ ላይ ነው።
የመካነ ሰላም አስተያየት ሰጭ በበኩሏ መንግስት ከስደት ተመላሾችን እንደሚያቋቁም ደጋግሞ ቢናገርም ያገኘነው ነገር የለም ስትል ቅሬታዋን ገልጻለች።
መንግስት እንደ ፖለቲካ ብቻ ነው እንጂ ምንም ነገር አላቋቋመንም። ምንም ነገር የተወደቃችሁ እንኳ ብሎ የጠየቀን ነገር የለም። በዚህም ምክንያት እንግዲህ ለሶስተኛ ጊዜ ልሰደድ ፕሮሰስ ላይ ጀምሬያለሁ።
በርካታ ሰዎች ወደ አረብ ሀገራት ከሚሄዱባቸው የአማራ ክልል ዞኖች ውስጥ አንዱ ሰሜን ወሎ መሆኑ ይነገራል። የዞኑ ስራና ስልጠና መምሪያ እንደሚለው ካለፈው ሐምሌ ወር እስከ ህዳር ባሉት ጊዜያት ከ2000 በላይ ሰዎችን በህጋዊ መንገድ ለመላክ ህጋዊ ውክልና አላቸው ለሚባሉት ወኪሎች የስም ዝርዝራቸውን እንደላከ ገልጿል። የመምሪያ ኃላፊው አሰፋ ይልማ ለፍልሰቱ በርካታ ምክንያቶች መኖራቸውን ቢዘረዝሩም ቀደም ሲል በአስተያየት ሰጪዎቹ የተነሱትን የስራ እድል ማመቻቸት ውስንነትና የጸጥታ ችግር እሳቸውም ይጋሩታል።
የጸጥታ ችግር በተለይ ሰሜኑ ጦርነት የመጀመሪያው ተጋላጭና ተጎጂ ሰሜን ወሎ ነው። የስራ እድል እንኳን ፈጠሩ ያልናቸው በጦርነቱ አካላቸውም ንብረታቸውም ጥሳቸውም ጭምር ተጎድቷል። ሁለተኛ ስራ ፈላጊና ስራ እድል መፍጠሪያን ጸጋን ወይም ሀብትን በማሳሰር በኩል ትልቅ ክፍተት አለ። በ2016 ያቀርነውን 60% ነው ስራ የሚፈጠር ነው።
በአማራ ክልል ስራና ስልጠና ቢሮ የስራ ስምሪትና የስራ ገበያ መረጃ ዳይሬክተር ጌታሰው መንጌ ለአሜሪካ ድምፅ እንዳስታወቁት በተለይ ወደ መካከለኛው ምስራቅ የሚደረገው ፍልሰት እየጨመረ መጥቷል። ለፍልሰቱ ዋነኛ ምክንያትም የጸጥታ ችግር፣ ተመላሾች በተፈለገው ደረጃ አለመቋቋማቸውና የግንዛቤ ችግር መሆናቸውን አስታውቀዋል።
ከሐምሌ ጀምሮ እስከ ጥቅምት ድረስ ኒርሊ ወደ 34,000 የሚሆኑ ሰዎች በህገ መንገድ ሂደዋል። ስለዚህ በጣም ከፍተኛ ቁጥር እንዳለው ያሳያል። የተማረው ኃይል ሳይቀር በከፍተኛ ሁኔታ አካባቢ እየለቀቀ በህገወጥ መንገድ እየፈለሰ ነው ያለው። የሚመለከቱት ብዙ ተቋማት ያለ ቢሆንም ነገር ግን ካለው ወቅት አንጻር ተንቀሳቅሶ በተገቢ መንገድ ይህንን ስራ ለመስራት የሚያስቸግር ቢሆንም በተገኘውና በተሻለ አጋጣሚ ግን ግንዛቤ ለመፍጠር ጥረቶች እየተደረጉ ነው የሚገኘው ማለት ነው።
ከሐምሌ ወር እስከ መስከረም 30 ቀን 2017 ዓ.ም በነበረው ጊዜ ወደ መካከለኛው ምስራቅ ሀገራት በህገወጥ መልኩ ለመሻገር ሙከራ አድርገው የነበሩ 162 ሰዎች ወደ ቀያቸው እንዲመለሱ መደረጉን ዳይሬክተሩ አስታውቀዋል። ከጸጥታው ችግር ባሻገር ተፈናቃዮችን መልሶ ለማቋቋም የሚጠይቀው በጀት ከፍተኛ በመሆኑ የስራ እድል የተፈጠረላቸው አነስተኛ መሆናቸውንም አያይዘው ገልጸዋል። አቶ ጌታሰው
በህገወጥ መንገድ ወይ ተይዘው ወደ ተመልሶ የሚመጡ ከሌሎች ክልሎች አንጻር ስታየው በጣም ከፍተኛ ቁጥር ያለው ነው በየአመቱ ማለት ነው። ባለፈው አመት እንኳ በሳውዲ አረቢያ የመጡትን ስናይ ቀንስ 42% የሚሆነው አማራ ክልል ነው። ስለዚህ ይህ በጣም ከፍተኛ ቁጥር ያለው ነው። ይህንን ሰው ለማቋቋም ደግሞ በጣም ከፍተኛ የሆነ ሪሶርስ ይጠይቃል። የሌሎችን ተቋማት እና አካላት ትብብር ይጠይቃል። ዶክመንት ደረጃ በተለይ ከፍልሰት ጋር የተያዘው ነገር አሁን ያን ያህል ባለው ወቅታዊ ችግር ምክንያት ትኩረት የተነፈገው ተግባር ነው። እኛ ያው እንግዲህ በአንድም ይሁን በሌላ መንገድ መዋቅራችን ባለበት እና መስራት በሚቻልባቸው አካባቢዎች ስራውን ለመስራት ጥረት እያደረግን ነው የሚገኘው። ውጤቶች በእርግጥ አሉ። በሱ ከሚጠይቀው ከፍተኛ ሪሶርስ አንጻር አሁን ላይ እንግዲህ በጀት በጣም ውስን የሆነ ነገር ነው ያለው። እሱ በሆነ ምክንያት አሁን በመጀመሪያው የተቋቋሙት በጣም አነስተኛ ቁጥር ያላቸው 233 ናቸው። አንዳንዶቹ ዲፖርት ሲደረጉ በቃ ሀገር ውስጥ የትኛው ነገር ይመቻችላቸዋል የሚባል ፕሮሚስ ይገባላቸዋል። ነገር ግን እዛ ላይ በተገባው ፕሮሚስ ልክ ለዚህ ስራ አፕሮፕሬት የሆነ ሪሶርስ በተገቢ መንገድ እየተመደበ አይደለም። እየተመደበላቸውም ቢሆን የተቋቋሙትም ቢሆን ሰርተው ተለውጠው ያሉት እንደተጠበቁ ነው። ነገር ግን የተሰጣቸውን ወይም ደግሞ የተገዛላቸውን የማቋቋሚያ ድጋፍ ሽጠው ተመልሰው የሚሰደዱት እንዳሉም መረጃዎች ያሳያሉ። በተለይ በክልላችን አሉ።
ወደ ውጭ ሀገር የሚደረጉ ፍልሰቶች እንዲቀንሱ በመንግስት በኩል ጥረቶች ቢደረጉም የሚፈለገውን ያህል ውጤት አላስገኙም ያሉት አቶ ጌታሰው ጥረቶቹም ቢሆኑ ከሌሎቹ ክልሎች አንጻር ሲታይ በቂ ናቸው ለማለት አያስደፍሩም ብለዋል።
በክልል ደረጃ የሚመለከታቸው አካላት በሚመለከታቸው ልክ ስራ እየሰሩ ነው ብለን አናስብም። አሁን ላይ ባለው እንትን ማለት ያው ምክንያቱ በእርግጥ የጸጥታ ሁኔታ ምንም ተደማምሮ ሊሆን ይችላል። እኔስ ግን ይህ ባለመሆኑ ምክንያት በጣም ዜጎች አሁንም ቢሆን በከፋ ችግር እየተዳረጉ ያሉበት ሁኔታ ነው ያለው። ባለማወቅም ጭምርና በደላሎች ያሰብ ተስፋ ምክንያት ለማድረግ ሰው አሁንም እየኮበለለ ነው። ይህ እንዳይሆን የሚመለከተው አካል በጣም በልዩ ትኩረት መስራት እንችላለን። በክልሉ ፍልሰት ጋር በተያያዘ መንግስት ደረጃ የሚሞከረው እንዳለው ነው። መንግስት ያልሆነ ተቋም አሁን ላይ እየሰራው አይደለም። ሌሎች ክልሎች አካባቢ በሚሰራው መንገድ ክልል ያለ ዜጎችን ለማዳንም ስራ መስራት አለበት ብለን እናስባለን።
በተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ ባለፈው አመት ባወጣው ሪፖርቱ በሰው ሰራሽ እና የተፈጥሮ አደጋ እንዲሁም ስር በሰደደ የኢኮኖሚ ችግር ምክንያት በየአመቱ በአማካይ 250,000 ኢትዮጵያውያን ወደ ውጭ ሀገራት እንደሚፈልሱ አስነብቦ ቁጥሩ በቀጣዮቹ አመታት እንደሚጨምር ማመላከቱ ይታወሳል። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራጌ።